ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መጋቢት 10 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በየሳምንቱ እሁድ የምናቀርብላችሁ የሳምንቱን ዜና የምንተነትንበት የፍካሬ ዜና ዝግጅታችን በቅድሚያ ይቀርባል። በስደት ከኢትዮጵያ መምህራን ማህበር የተሰጠውን መግለጫ አሰምተን በመጨረሻም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሐተታ በማሰማት የመጀመሪያውን ክፍል ዝግጅታችንን እናጠናቃለን። ፍካሬ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
መጋቢት 2 ቀን ቅዳሜ ምሽት ላይ እንደተደረመሰ የተነገረው የአዲስ አበባ ቆሻሻ ክምር ናዳ ከጋራው ስር ይኖር የነበሩ ዜጎችን በአሰቃቂ ሁኔታ እዛው ደፍቆ በማስቀረቱ ወገኑን ወዳድ የሆነው ህዝብ ልቡን ሰብሮ ባዘን እንዲሰነብት አድርጎታል። የከተማው ቆሻሻ የሚራገፍበት የመንደር ባነስተኛ ግምት ከ50 አመታት በላይ ማስቆጠሩ ብዙዎች ይናገራሉ። በዚህ ለሰው ልጅ ጤና እጅግ አስጊ በሆነው ስፍራ ወያኔ በህጋዊ ሁኔታ ዜጎች እንዲሰፍሩ ማድረጉ በህዝብ ላይ ተፈጸመ ከፍተኛ በደል መሆኑን በርካቶች በመሬት ሲገልጹ ይሰማል። ከቆሻሻው ክምር የሚወጣው ሽታና ክርፋት እንዲሁም በቆሻሻ የሚፈጠሩ ልዩ ልዩ ተዋሲያን ለተለያዩ በሽታዎች ህዝቡን መዳረጋቸው የታወቀ እዚህ ቦታ ላይ ዜጎችን መርቶ ቤት ሰርተው እንዲኖሩ ማድረግ አረመናዊ ድርጊት መሆኑን ብዙዎች እየኮነኑት ይገኛሉ። ከማል ከተማ ዶች እየተገፉ ወደ አዲስ አበባ ጥጋ ጥግ እንዲሄዱና እንዲኖሩ በመገደዳቸው በዚያ አካባቢ መጠለያ ኪራይ ከ500 እስከ 1000 ብር ሊገኝ ስለሚችል ተከራዮች ቁጥር ቀላል እንዳልሆነ መረዳት ይችላል። እዚህ ስፍራ ላይ ተከመረው የቆሻሻ ክምር ከ100 እስከ 150 ሜትር ከፍታ ሊኖረው እንደሚችል አካባቢውን በቅጡ የሚያውቁ ወገኖች ያስረዳሉ። አካባቢው ላይ ተከመረው ቆሻሻ ከመጠን በላይ መሆኑ የታወቀ ወጋኔዎች የከተማ ቆሻሻ እዚሁ እንዲራገፍ ማድረጋቸው ለተፈጠረው እልቂት አስተዋጽኦ እንዳለው ብዙዎች በመሬት ይናገራሉ። በቅርቡ ከቻይና መምጣቱ የሚነገርለትና የቆሻሻውን ኃይለኛ ክርፋት ያጠፋል የተባለ ኬሚካል እንደተረጨበት የሚያስረዱ ወገኖች እንደሚሉት ኬሚካሉ ቆሻሻውን ማድረቁንና በመጠኑም ቢሆን ግማቱን መቀነሱን ያስረዳሉ። የሆኖኖ ኬሚካሉ በሚስጥርና ካለበቂ ጥናት ተደረገ በመሆኑ አደጋው በዚህ መልክ ሊከሰት እንደቻለ መገመት ይቻላል የሚሉ ብዙዎች ናቸው። ይህ የተባለው ኬሚካል የቆሻሻውን ክምር ውስጡንም ሽክ አድርጎ ስለበላው በቀላሉ ለመደርመስ መብቃቱን የሚያስረዱ ወገኖች ወያኔ ሆን ብሎ የቆሻሻውን ተራራ በመናድ ከስር የሚኖሩትን ምስኪኖች ለማባረር ያደረገው አረመናዊ ተንኮል መሆኑን ያስረዳሉ። ወያኔ ይህንን ከሁለት መቶ በላይ የሚሆኑ ህጻናትን፣ ጎልማሶችን፣ ሴቶችን፣ የሚያጠቡ እናቶችን የቀጠፈውን መቅሰፍት አስመልክቶ ብሔራዊ ሐዘን ብሎ ለማወጅ አምስት ቀናት የፈጀበት ገዳዩ እሱ ራሱ ወያኔ በመሆኑ እንደሆነ ብዙዎች በመሬት ይገልጻሉ።
የወያኔው ኮማንድ ፖስት በአስቸኳይ ጊዜ አዋጅ የተከለከሉትን አንዳንድ የመብት ገደቦች አነሳ መሆኑን ገልጾ አዋጁ ግን እንደሚቀጥል ጠቁሟል። ተነሱ ከተባሉት መካከል ያለ ፍርድ ቤት ተዛዝ ሰዎችን ሚያዝና ቤትን መበርበር እንዲሁም የተቃዋሚ ሬዲዮና ቴሌቪዥን መከታተልን በሚመለከት የተደረጉ ግዳዎች ይገኙበታል። የወያኔ አገዛዝ ላለፉት 25 አመታት የግ ተጠያቂና አክባሪ ሆኖ ደማቅ ግልጽ ሆኖ ሳለ ስላጅ መሻሻል መደስኮሩ ያለውን ተጨባጭ ሁኔታ አይቀይረውም ሲሉ የፖለቲካ ተንታኞች አስረዳሉ።
ወያኔ ዘረኛ ፖለቲካውንና ባዶ የሆነውን የእድገት ልፈፋውን ለማስከበር በሚል ራቡን የተቋቋመ መሆኑን እየደጋገመ በመግለጹ በርሃብ የተጎዱ ወገኖች እንደከዚህ ቀደሙ ማግኘት የሚገባቸውን ዓለም አቀፍ ርብርብ እንዳያገኙ እንቅፋት መሆኑን ብዙዎች ያስረዳሉ። የሶማሌና ደቡብ ሱዳን መንግስታት ረሃብ እንደተከሰተ ይፋ አድርገው መንቀሳቀስ በመጀመራቸው ዓለም አቀፍ ትኩረት መሳብ መቻላቸው የሚታወቅ ነው። ከአንዳንድ ዓለም አቀፍ ድርጅቶች በተገኘው መረጃ መሰረት በኢትዮጵያ 5.6 ሚሊዮን ህዝብ ለረሃብ አደጋ የተጋለጠ መሆኑንና ይህ ቁጥር በኬንያ፣ በደቡብ ሱዳን፣ በሶማሊያና በኡጋንዳ ከተጎዱት ጋር ሲነጻጸር የመጀመሪያውን ስፍራ መያዙ እየታወቀ ትኩረት መነፈጉ በወያኔ ምክንያት እንደሆነ የሚገልጹ ወገኖች አደጋው አሁን እያረገፈ ካለው የእንስሳት ህይወት ወደ ሰው ህይወት እንደሚሸጋገርና ብዙ ቀውስ ሊያስከትል እንደሚችል ያስጠነቅቃሉ።
በብሔርና ብሔረሰቦች መካከል ጥላቻና ክፍፍልን በማራገብ የስልጣን እርምዮን ለማራዘም እየተንቀሳቀሰ ያለው የወያኔ አገዛዝ በሚሰጠው ትዕዛዝ መሰረት ከቅርብ ጊዜ ወዲህ በኦሮሞና በሶማሌ ወሰን አካባቢዎች በመቶ የሚቆጠሩ ዜጎች ህይወታቸው መጣራቸው አካለ ስንኩላን መሆናቸውና ከቤት ንብረታቸው የተፈናቀሉ ዜጎች ቁጥር 35000 መድረሱን ምንጮች ጠቁመዋል። እሁድ መጋቢት 3 ቀን በመራብ ሀረርጌ በሚኤሶ ወረዳ የሶማሌ ክልል ልዩ ፖሊስ 5 ሰላማዊ ሰዎችን የገደለ መሆኑን ተዘግቧል። ግድያ የተፈጸመው የወያኔ ባለስልጣኖች በሰጡት ትዕዛዝ መሆኑ ግልጽ ሆኖ ይያለ አገዛዙ በክልል ደረጃ ያሉ የበታች አስተዳዳሪዎችን ባላፊነት ለመክሰስ የሚያደርገው ጥረት ተቀባይነትን አላገኘም ተብሏል።
ቻይና በካርቦን ልቀታቸው በሚሊዮን የሚቆጠሩ ቻይናውያንን ለሞትና ለጽኑ ደዌ እየዳረጉ ያሉትን ፋብሪካዎች ኢትዮጵያ ውስጥ መትከል መጀመሯ እያነጋገረ መሆኑ ታወቀ። የቻይናው ኮሙኒስት ፓርቲ የካርቦን ልቀትን ለመቀነስ በፈረንጆች አቆጣጠር በ2015 ቀላልና መካከለኛ ፋብሪካዎች በመንቀል አፍሪካ ውስጥ እንዲተከሉ መወሰኑ የሚታወስ ነው። በውሳኔው መሰረትም የመጀመሪያው ዙር ተከላ በግብጽና በኢትዮጵያ እንዲሆን በመወሰኑ በአሁን ወቅት በርካታ የኬሚካል፣ የፕላስቲክ፣ የማስቲሽ ወዘተ ፋብሪካዎች በመተከል ላይ መሆናቸው ታውቋል። በአዲስ አበባ፣ አዳማ፣ ሐዋሳ፣ አርባ ምንጭ፣ ጅማ፣ ደሴ፣ ጎንደር ወዘተ በመጓጓዣ መኪናዎች በሚወጣው የካርበን ልቀት የአካባቢዎቻቸውን አየር ብክለት ከጊዜ ወደ ጊዜ እየጨመረ በመሄድ ላይ ይገኛል። ከቻይና ወደ አገር ውስጥ የሚገቡ አብዛኛዎቹ የተለያዩ ሸቀጦች ጥራታቸው በእጅጉ የወረደ በመሆኑ አገርን እንደሚበክሉ በተለያዩ ጊዜያት እየተነገረ መሆኑ የሚታወቅ ነው። ከዚሁ ጋር በተያያዘ ወያኔ ከቻይና የቴክኖሎጂ ሽግግር ይገኛል እያለ በተለያዩ ጊዜያት የሚዘላብደው ባዶ ጩኸት መሆኑ ሊታወቅ ይገባል የሚሉ በርካቶች ናቸው።
በርካታ በማምረቻ ተቋማት የሚሰሩ ዜጎች መርዛማ ኬሚካሎች ባሉባቸውና ለጤና እጅግ አደገኛ በሆነ ሁኔታ ውስጥ ለመስራት እንደሚገደዱና ከዚህ ቀደም በትግላቸው የተፈቀደላቸው ወተት የማግኘት መብታቸው በወያኔ መገፈፉን ለማወቅ ችለናል። ብዙዎች የተለያዩ ጽኑ ደዌዎች ተዳርገው ያልጋ ቁራኛ እንደሆኑ ከተለያዩ አቅጣጫዎች የተገኘው ማብራሪያ ያጋልጣል። አምቦ ሆርማት በተባለው የጦር መሳሪያ ማምረቻ ድርጅት ውስጥ የሚሰሩ አብዛኛዎቹ ሴቶች ሲሆኑ አካባቢው በተለያዩ ኬሚካሎች የተበከለ በመሆኑ ለማህንነት፣ ለጡት ካንሰርና ለመሳሰሉት ደዌዎች እየተጋለጡ መሆናቸው ከውስጥ አዋቂዎች ከሚወጡ መረጃዎች መገንዘብ ተችሏል። ፎርማት የጦር መሳሪያ ማምረቻ ውስጥ በአሁኑ ሰዓት በስራ ላይ የሚገኙ ሴት ሰራተኞች ከትግራይ በስተቀር ከተለያዩ የሀገሪቱ አካባቢዎች የመጡ መሆናቸውንም የተገኘው መረጃ ያስረዳል።
ወያኔ ካለቅድ የአዲስ አበባን ህዝብ በየጊዜው ከመኖሪያ ቤቱና ከቀየው እያፈናቀለ መሆኑ ለተለያዩ ዓለም አቀፋዊ የሰብአዊ መብት ተሟጋች ድርጅቶች ውግዘት እየወረደበት መሆኑ የሚታወስ ነው። ፊትበር፣ ሮጌው ቄራ፣ ውቤ በረሃ፣ ተክለሃይማኖት፣ ከገነት ሆቴል እስከ ቄራ፣ አሜሪካን ግቢ ወዘተ ቤቶችን አፈራረሰ፣ ቤተሰቦችን በተነ እንጂ ምንም የተገነባ ባለመኖሩ መሬቱ ዳዋ በቅሎበታል። የመሬት ዋጋ በየጊዜው ሰማይ ጥግ በመድረሱ በጨረታ የሚገዛ እየጠፋ መሆኑን በሙያው ላይ የተሰማሩ ወገኖች ያስረዳሉ። በቅርቡ የካሚካኤል አካባቢ ከ3000 በላይ ቤቶችን ለማውደም እቅድ መኖሩ ታውቋል። ይህ መንደርን የማፍረስ ዘመቻ ዋናው ግቡ ለዘመናት አብሮ በመኖር በሐዘን በደስታ የሚረዳዳውን የሚተሳሰበውንና የሚተባበረውን ህዝብ አንድነት ለመስፈርና ለማጥፋት መሆኑን ውስጥ አዋቂዎች ያስረዳሉ።
ማክሰኞ መጋቢት 6 ቀን ጂኦሎጂካል ሶሳይቲ ኦፍ አሜሪካ በሚባለው ድርጅት የተዘጋጀው የጥናት ዘገባ እንደሚያመለክተው በአባይ ግድብ ምክንያት ወደ ግብጽ የሚፈሰው ውሃ በ25 ከመቶ ሊቀንስ እንደሚችል ገልጿል። ይህም የግብጽን የሃይድሮ ማመንጫ ኃይል ይቀንሰዋል ያለው ዘገባ ከውሃው መቀነስ ጋር ተያይዞ የሚከሰተው የደለል መቀነስ የናይል ዴልታን ከባህር በታች የሚሆንበት ሁኔታ ያፋጥናል ብሏል። ጥናቱ በምን ላይ ተመስርቶ እዚህ መደምደመ ላይ እንደደረሰ ግልጽ ባይሆንም በውያኔ አገዛዝና በግብጽ መካከል ያለውን ቅራኔ ያባብሰዋል ተብሏል። ጥናቱ ግብጽ 70% የሚሆነውን ውሃ መታገኘው ከአባይና ከኢትዮጵያ ከሚመነጩ ሌሎች ወንዞች መሆኑን ተቀሞ በውያኔና በግብጽ መካከል ተገቢ ድርድር እንዲደረግ ያለማቀፍ ያካባቢው አካሎች ጥረት ማድረግ አለባቸው ብሏል። የውያኔ አገዛዝ ያለበቂ ጥናትና ዝግጅት ለፖለቲካ መጠቀሚያ የጀመረው የአባይ ግድብ ለማጠናቀቅ ብዙ የሚቀረው ሲሆን በርካታ ችግሮች እየደረሱበት መሆኑ እየታየ ነው።
ባዲን በቅርቡ ባደረገው ስብሰባ 1100 የሚጠጉ የበታች አመራር አባላቱን ካላፊነት ያገደ መሆኑን አስታወቀ። ከተባረሩት መካከል የጎንደር ከተማ ከንቲባና የአዌዞን የቀድሞ አስተዳዳሪ ይገኙበታል። አንዳንዶች የባዲን አባላት ከህዝብ ትግል ጎን እየተሰለፉ መምጣታቸው የወያኔን አገዛዝ ሲያርበተብት የቆየ ጉዳይ መሆኑን ይታወቃል። የባዲን የበላይ አመራር አባላት የነርምጃ ያወሰሉት ከጌታቸው ከወያኔ ባለስልጣኖች በተላለፈላቸው መመሪያ መሆኑ ግልጽ ነው የሚሉ ወገኖች እርምጃው በአዴን ውስጥ የተስፋፋ የመጣውን ጸረ ወያኔ እንቅስቃሴ ለማክሸፍ ነው ይላሉ።
በቅርቡ ይፋ በተደረገ መግለጫ የወያኔ አገዛዝ በ50,000 አባላቱ ላይ እርምጃ የወሰደ መሆኑ ተገልጿል። መግለጫው 90% የኢህአዴግ አባላት የተሳተፉ መሆናቸውን ገልጾ ብዙዎቹ በመከረና በማስጠንቀቂያ ሲታለፉ ሌሎቹ ግን ካላፊነት ዝቅ ማድረግ ጀምሮ ከድርጅቱ እስከ ማባረር የሚደርስ ቅጣት የተፈጸመባቸው እንደሆነ ተናግሯል። ረቡዕ ዕለት ባቀረብነው ዜና ዘገባ 1100 የሚሆኑ የባዴን አባላት ካላፊነታቸው መነሳታቸው ይታወቃል። የወያኔ ጠባብ ቡድን ከላይ ሆኖ በሚያሽከረክረው ኢህአዴግ በተባለው ጭምብል ላይ ይህ ሁሉ እርምጃ ሲወሰድ ከፍተኛ ወንጀል እየፈጸሙ ባሉት የበላይ አመራር የወያኔ ቡድን አባላት ላይ ግን የተወሰደ እርምጃ የለም። የወያኔ አገዛዝ እነዚህን እርምጃዎች ወስጃለሁ በማለት ለማጭበርበር የሚሞክረው የህዝቡን ቁጣ ለማብረድና ህዝባዊ አመጽ በድጋሚ እንዳይከሰት ለመከላከል ሲሆን አንቀሮ በተፋው ህዝብ በኩል ተቀባይነት ለማግኘት የሚያደርገው ጥረት ከንቱ ልፋት እንደሆነ በርካታ ዜጎች ይናገራሉ።
የደሴ ከተማ ትምህርት ቤቶች ጽፈት ቤት ከመጋቢት 7 ቀን ጀምሮ የመምህራን የሙያ ፈቃድና አድሳት በሚል ለሁለት ቀናት በጠራው ስብሰባ ላይ መምራን ባለመገኘታቸው ስብሰባው ሳይካሄድ መቅረቱን ከስፍራው የደረሰን ዜና ያስረዳል። የወያኔ ካድሬዎች መምራኑ ከስብሰባው የቀሩበትን ምክንያት ካላመጡ ህጋዊር ምጃ ይወሰዳል በማለት በየትምህርት ቤቱ ማሳሰቢያ ለጠፉ ሲሆን አስተባብሯል ተብሎ የተጠረጠሩ 3 መምራን እንደታሰሩም ለማወቅ ተችሏል። አገዛዙ ስብሰባ የጠራበት ምክንያት ሰሞኑን በመምህራን የተካሄደ ያለውን የሥራ ማቆም አድማ ለማክሸፍ በማሰብ መሆኑን ታውቋል። በሌላ በኩል በደቡብ ጎንደር ከአንድ ትምህርት ቤት 28 መምህራን፣ በጎጃም በብቸና ወረዳ ከበላይ ዘለቀ ሁለተኛ ደረጃ ትምህርት ቤት ከ40 በላይ መምህራን በወያኔ የጸጥታ ኃይሎች እንደታገቱ ከደረሰን መረጃ ለማወቅ ተችሏል።
በሞያሌ በቱሉ ጉሌድ በቀላፎ በኦሜላ በመተማ ወዘተ ግዙፍ የሆኑ የኮንትሮባንድ ንግዶች መጣጣፋቸው የሀገር ህልውና ቀውስ ውስጥ እንዳለ የሚያሳይ መሆኑን የሞዓለ ንዋይ ጠበብት ያስረዳሉ። የሀገር ውስጥ የቅባት እህሎች በአጠቃላይ የተለያዩ ጥራጥሮች፣ ስኳር፣ ዘይት ወዘተ በኮንትሮባንድ ወደ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ሶማሌ፣ ጅቡቲ በጎጥ ሁኔታ የወጡ ቢሆንም ምንም አይነት የማስቆም እርምጃ አለመወሰዱ ከዚህ ንግድ በስተጀርባ ወያኔዎች እንዳሉበት ያረጋግጣል የሚሉ ታዛቢዎች በዚህ ሳቢያ የጥራጥሬና የቅባት እህሎች ዋጋ የናረ በመሄድ ላይ መሆኑን አንዳንዶቹም ከገበያ እየጠፉ መሆናቸውን ገልጸዋል። በህገወጥ መንገድ ከውጭ ወደ ሀገር ውስጥ የተላዩ ኤሌክትሮኒክስ ቁሳቁሶች፣ የሞባይል ስልክ ቀፎች፣ ላፕቶፖች፣ ኤልሲዲ ቴሌቪዥኖች የሚገቡ ሲሆን ከሁሉም አስገራሚው የሞተር ብስክሌቶች ባይሱዙ የጭነት መኪና ሙሉ ሲገቡና የሰሌዳ ፈቃድ ሲሰጣቸው ወንብድናው ከታች ሳይሆን ከላይ እንደሆነ አመላካች መሆኑን ብዙዎች ያስረዳሉ። በአሁኑ ወቅት ከሰሜኑ የሀገራችን ከተሞች ይልቅ በጋሞ ጎፋ፣ በአጠቃላይ በወላይታ፣ በሐዋሳ፣ በዲላ፣ በርጋ ጨፌ፣ በወንዶ፣ በአላባ፣ በሆሳና ወዘተ አገልግሎት እየሰጡ ያሉ የሞተር ብስክሌቶች 90% የሚሆኑት እየገቡ ያሉት በኮንትሮባንድ መሆኑ በጋድ የሚታወቅ ነው። የኮንትሮባንዱን ቁጥጥር የያዘው በሳሞራ የሚመራው የመከላከያ ኃይል ሲሆን የኮንትሮባንድ ንግዱን ሙሉ በሙሉ የሚቆጣጠሩት የትግራይ ተወላጆች መሆናቸው የሚታወቅ ነው።
በአዲስ አበባ ከተማ የሚደርሱ የትራፊክ አደጋዎች በሰውና በንብረት ላይ የሚያደርሱት አደጋ ከፍተኛ እንደሆነ እየተነገረ ነው። በቅርቡ ይፋ በተደረገ ዘገባ መሰረት ባለፈው አመት በአዲስ አበባ በትራፊክ አደጋ 463 ሰዎች ህይወታቸውን ያጡ፣ በርካቶች አካል ጉዳት የደረሰባቸውና ከ1.3 ሚሊዮን ዶላር በላይ የሚገመት ንብረት የወደመ መሆኑን ታውቋል። በትራፊክ አደጋ ከሞቱት መካከል 80% የሚሆኑት እግረኞች መሆናቸውና ከአዲስ አበባ መንገዶች መካከል ለትራፊክ አደጋ መጋለጥ አነስተኛ ናቸው ተብለው የሚመደቡ መንገዶች 14% እንደሆኑም ተገልጿል።
የአዲስ አበባ ዩኒቨርሲቲ የሚያንቀሳቀሰው አጠቃላይ አመታዊ ገቢና ወጪ ላለፉት 6 አመታት በዋና ኦዲተር አለመመርመሩን ያጋለጡ ጋዜጠኞችን የወያኔ አባላት የሆኑ የዩኒቨርሲቲው ሹማምንት ክስ እንደመሰረቱባቸውና ዘብጥያ እንዲወርዱ የወያኔን ፖሊስ እየወተወቱ መሆናቸውን ተገንዝበናል። የአዲስ አበባ ዩኒቨርሲቲ በሳማራ ዮኑስ ከሚመራው ከወያኔ መከላከያ በማይተናነስ ሁኔታ በሙስና የበከተ ተቋም መሆኑ ዩኒቨርሲቲውን በቅርብ የሚያውቁት ወገኖች ይናገራሉ። ታዛቢዎች በዩኒቨርሲቲዎች በተለያዩ እርከኖች ላይ የሚገኙና የወያኔ ሹመኞች የሆኑ ዶክተሮችና ፕሮፌሰሮች በአብዛኛው በሙስና የነቀዙ መሆናቸውን አገር የሚያውቀው ሆኖ ሳለ ይህ ገመናቸውን ያጋለጡ ጋዜጠኞችን መክሰሳቸው የተቋሙን አሳዛኝ ዝቅጠት ያሳያል ይላሉ።
ባለፈው አመት የሳውዲ መንግስት 89800 ኢትዮጵያውያንን ያባረረ መሆኑን ይፋ ባደረገው ዘገባ ለማወቅ ተችሏል። በተጨማሪም 2897 ኢትዮጵያውያን በወንጀል የተከሰሱ መሆናቸውንም ጠቅሷል። ለኢትዮጵያውያን መብት ተከራካሪ መሆን የነበረበት ሪያድ የሚገኘው የወያኔው አገዛዝ ቆንስላ ባሰራጨው ደብዳቤ ኢትዮጵያውያን አርፈው እንዲቀመጡ ጥሪ አስተላልፏል። የወያኔ አገዛዝ በህዝብ ላይ በሚያደርሰው በደል በመማረር ሀገራቸውን ጥለው የሚሰደዱ ኢትዮጵያውያን ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱ የሚታወቅ ሲሆን በተለይ በአረብ ሀገሮች የሚደርስባቸው ኢሰብአዊ የሆነ በደልና ግፍ በየጊዜው መገለጹ ይታወቃል። ኢትዮጵያውያን ለመሰደድ የሚገደዱበትን ሁኔታ ለማስቀረትና የሚደርስባቸውን በደልና ግፍ ለማስቆም የሚቻለው አገዛዙ ሲወገድ ብቻ ነው የሚሉ በርካታ ናቸው።
በዚህ በዘንድሮ አመት ወያኔ ወደ ውጪ ከሚላኩ ቃዎች ይሰበሰባል ብሎ ያሰበው የውጪ ምንዛሬ የህልም እንጀራ ሆኗል። እስካሁን የውጪ ምንዛሬ ማግኔት የተቻለው ውጪ ሀገራት የሚኖሩ ኢትዮጵያውያን ለዘመድ ወዳጆቻቸው ከሚልኩት መሆኑ ታውቋል። ይህም ቢሆን ከጊዜ ወደ ጊዜ እየወረደ በመሄድ ላይ ነው። ከውጭ ሀገራት የሚኖሩ ኢትዮጵያውያን በግል ባንኮች የአክሲዮን ድርሻ እንዳይገዙ እግድ ከጣለ በኋላ ይህ ወደ ሀገር ለዘመድ አዝማድ የሚላክ ገንዘብ ባልተጠበቀ ሁኔታ እያሽቆለቆለ መሄዱ ወያኔን ማሸበሩን ተገንዝበናል። በዚህ አመት በሰባት ወራት ይገኛል ተብሎ ከተሰላው ከግማሽ በታች መሆኑ ወጪው የወያኔ ዘመን ጨለማ ማድረጉን ብዙዎች ያስረዳሉ።
ባለፉት 7 ወራት ከውጭ ንግድ ይገኛል ተብሎ ተገምቶ የነበረው ጠቅላላ ገንዘብ 2.48 ቢሊዮን ዶላር ሲሆን የተገኘው ግን 1.4 ቢሊዮን ዶላር ብቻ መሆኑን ምንጮች ዘግበዋል። ይህም ካለፈው አመት ጋር ሲነጻጸር በ30% መቀነሱ ተነግሯል። ገበያቸው ከ50% በላይ የቀነሱ ምርቶች ቆዳና የቆዳ ውጤቶች፣ የጨርቃ ጨርቅ ምርቶች፣ ወርቅ፣ ስጋና የቀንድ ከብቶች ሲሆኑ የቡና ምርት ከ30-35% መቀነሱ ታውቋል። የወያኔ አባሎችና ደጋፊዎች የዘረፉትን ሀብት በተለያየ ህገወጥ መንገድ ወደ ውጭ በማስወጣት የሀገሪቱን የውጭ ምንዛሪ ክምችት ችግር ላይ ጣሉ መሆናቸው ሲታወቅ የውጭ ንግድ ገቢ መቀነሱም ችግሩን ይበልጥ ያባብሰዋል ተብሏል።
ለርካሽ ምርቶቻቸው ኢትዮጵያን የመረጡ የኮምፒውተር ኩባንያዎች ሽኩቻውስ መግባታቸው ብዙዎችን ያስገረመ ይገኛል። ፎጂስት የተባለው የጃፓን ኩባንያ በአማርኛ ፊደል የሚሰሩ ላፕቶፖች የአማራው ከሚባል የንግድ ድርጅት ጋር በመመሳጠር ለዩኒቨርሲቲዎች እየቸበቸበ ሲሆን ኩባንያው ገበያውስ መግባት የቻለው ለሚመለከታቸው ኃላፊዎች ጠርቀም ያለ ጉቦ ከፍሎ እንደሆነ ውስጥ አዋቂዎች ያጋልጣሉ። ሌኖቮ የተባለው የኮምፒውተር አምራች ድርጅት ደግሞ ከትግሬ ወያኔዎች ጋር በመመሳጠር ለዩኒቨርሲቲዎች ታብሌቶችንና ላፕቶፖችን በአነስተኛ ዋጋ ለማቅረብ ተስማምቶ የማምረቻ ድርጅት ለመክፈት ዝግጅቱን እንዳጠናቀቀ ለማወቅ ተችሏል። ሌኖቮ ስራ የሚጀምረው ለቁንጮ ወያኔዎች በጉቦ መክፈል ያለበትን አጠናቆ በመሆኑ ፎጂስት ብዙም ርቀት አይጓዝም የሚሉ ብዙዎች ናቸው። በእንዲህ ያለው ሁኔታ የዩኒቨርሲቲ ኃላፊዎች የሙስና ተጋሪዎች መሆናቸውም ይታወቃል። የሀገር ሀብት እንዲህ ባለው ሁኔታ እንደሚዘረፍ ጉዳዩን በቅርብ የሚከታተሉ ወገኖች ይገልጻሉ።
በሻቢያ አገዛዝ ተማረው ወደ ኢትዮጵያ የሚገቡ ስደተኞች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን የተባበሩት መንግስታት ድርጅት ምንጮች ገለጹ። እስካሁን ወደ ኢትዮጵያ የገቡ ስደተኞች ቁጥር 165,000 የደረሰ ሲሆን በየቀኑ በአማካይ 120 ስደተኞች የሚገቡ መሆናቸው ተነግሯል። ብዙዎቹ ለበርካታ ሰዓታት በረሃ አቋርጠው የሚመጡ መሆናቸውና ለአስተላላፊዎችም እስከ 2500 ዶላር የሚከፍሉ መሆናቸውን ይናገራሉ።
ኬንያ የፕላስቲክ ቃዎችን በአገር ውስጥ እንዳይመረቱና ከውጭ አገር እንዳይገቡ የከለከለች መሆኑ ተነግሯል። እገዳው ህጎን የወጣው የካቲት 21 ቀን ሲሆን በሚቀጥሉት 6 ወራት ተግባራዊ ይሆናል ተብሏል። የፕላስቲክ ከረጢቶች የኬንያን መንገዶች የበከሉ ከመሆናቸውም በላይ ከረጢቶችን የበሉ በርካታ ከብቶች መሞታቸውም ይታወቃል።
በደቡብ ሱዳን ላይ የተጣለውን እቀባ የሚከታተሉ የተባበሩት መንግስታት ድርጅት ሙያተኞች ሰሞኑን ለጸጥታው ምክር ቤት ከሰጡት የጥናት ዘገባ እስከ 100,000 የሚደርሱ የሀገሪቱ ዜጎች በረሃብ ምክንያት በሞት አፋፍ ላይ ባሉበት ሁኔታ መሪዎቹ መሰረገ ስተው በማከማቸት ላይ ይገኛሉ ብለዋል። በጥናቱ መሰረት ወደ 1 ሚሊዮን የሚደርስ ህዝብ ለረሃብ እየተቃረበ ሲሆን በሚቀጥለው ሐምሌ ወር 5.5 ሚሊዮን ህዝብ የምግብ እርዳታ እንደሚያስፈልገውም ዘገባው ገልጿል። ዘገባው በደቡብ ሱዳን ያለው የፖለቲካ የኢኮኖሚና የሰብአዊ እርዳታ ጉዳዮች የሳልፋኪርን መንግስት መሳሪያ ከመግዛት አላገደውም ካለ በኋላ የተባበሩት መንግስታት ድርጅት በመንግስቱ ላይ የመሳሪያ ማዕቀብ እንዲጥል ጥያቄ አቅርቧል። ከዲንካ ጎሳ የሆነው የሳልቫኪር ቡድን ጥቃቶችን እየፈጸመ ያለው በአፍዛኛው በአፐርናይል፣ በዩኒቲ፣ በምዕራብ ባህር ጋዛል፣ በጆንግሌና በታላቁ ኢኳቶሪያል ግዛቶች ሲሆን ዓላማው የዲንካ ጎሳ የበላይነትን ለማስፈን ነው ተብሏል። የሌሎች ጎሳዎች አባላት የሆኑና በከፍተኛ ወታደራዊና የሲቪል ኃላፊነት ቦታዎች ተመድበው ሲሰሩ የነበሩ ሰዎች ኃላፊነታቸውን እየለቀቁ መውጣታቸው ሁኔታውን ይበልጥ እንዳባባሰው ዘገባው ይጠቁማል።
You're a little bit of a
በስደት የኢትዮጵያ መምህራን ማህበራት አስተባባሪ ኮሚቴ የተሰጠ መግለጫ መጋቢት 8 ቀን 2009 ዓመተ ምህረት የመምህራን ጩኸት እንደ መምህርት መሰሉ መንጋው ላለመሞት ትግሉ ተፋፍሞ ይቀጥላል። በቅርቡ በአጠቃላይ ለመንግስት ሰራተኞች የተደረገው የደሞዝ ጭማሪ መምህራንን ባለማካተቱ በመምህራን ዘንድ ከፍተኛ ቅሬታን አስከትሏል። መምህራን ቅሬታቸውንና ጥያቄያቸውን ፒቲሽን በመፈራረም ለሚመለከታቸው ባለስልጣናት አቅርበዋል። ነገር ግን ምላሽ አላገኙም። በመሆኑም በወሎ በጎጃምና በጎንደር የተለያዩ ቦታዎች ለአንደኛና ሁለተኛ ደረጃ ትምህርት ቤቶች የሚያስተምሩ መምህራን ከየካቲት 2009 ዓ.ም ተመረጥ ወር መጨረሻ ጀምሮ የሥራ ማቆም አድማ በማድረግ ላይ ይገኛሉ። ለምሳሌ በሰሜን ወሎ በዋድላ በመቂት በሐሙሲት በሰንቃ በሰሪንቃ በመርሳ በጉባላፍቶ በደቡብ ወሎ በመከማሰላም በሳይንት በወልዲያ በጀማና በድላንታ ወረዳዎች የሥራ ማቆም አድማዎች ተካሂደዋል። በሌሎች ቦታዎችም የሥራ ማቆም አድማውን ለመቀላቀል ዝግጅቶች እየተካሄዱ ናቸው። ይህን የመመራን የሥራ ማቆም አድማ ለመቀልበስ የወያኔ አምባገነናዊ መንግስት የተለያዩ ህገወጥ እርምጃዎችን ለመፈጸም ጥረት ማድረጉ የሚጠበቅ ስለሆነ መምህራን መብታቸውን ለማስከበር ቆርጠው መታገል ይጠበቅባቸዋል። የመምህራን የሌሎች የሰራተኞች የሥራ ማቆም አድማ መብታቸው በዓለም ሰራተኞች ማህበር ILO ህግ የተደነገገ ነው። ሥራ ማቆም ዲሞክራሲያዊ መብት ነው። በሀገሪቱ በሁሉም ቦታዎች የሚገኙ መምህራን ሰብአዊና ዲሞክራሲያዊ መብቶቻቸውን የአካዳሚ ነጻነታቸውን ለማስከበር የሥራ ማቆም አድማ በጋራ በተግባር ላይ ማዋል የሚገባቸው ወሳኝ እርምጃ ነው። ይህ እርምጃ የወያኔን አከርካሪ ሰባሪ ነው። በርትተን መስራት አለብን። በመተባበር የጋራ እርምጃ ባለመውሰዳችን በመጋቢት ወር 2004 ዓ.ም ተመረጥ በአዲስ አበባ ውስጥ ያሉ 50 ትምህርት ቤቶችና በሰሜኑ የሀገራችን ክፍል በጎንደር የተወሰኑ ትምህርት ቤቶች አዳርሶ የነበረው የመምህራን የሥራ ማቆም አድማ የታለመበትን ግብ ሊመታ አልቻለም ነበር። ያ በመሆኑ የተወሰኑት መምህራን የወያኔ የጥቃት ሰለባ ሆነዋል። በአገራችን የትግል ታሪክ ውስጥ ትልቁን ድርሻ ይዞ ያለው የካቲት 11 ቀን 1966 ዓ.ም ተመረጥ ሰላማዊ ሰልፍና ትግል ሁሉንም መምህራን ማሳተፍ በመቻሉ ተማሪዎችም ከጎናቸው መቆም በመቻላቸው የታክሲ ነጂዎችና ሌሎች የህብረተሰብ ክፍሎች የመምህራንን የደሞዝ ጭማሪ ጥያቄ የደሃ ልጅ ይማር ሴክተር ሪቪውን እንቃወማለን ወዘተ ጥያቄዎችን በመደገፍና የራሳቸውን የመብት ጥያቄዎችን በመያዝ መተባበር በመቻላቸው በወቅቱ የነበረውን ባላባታዊ ስርዓት ከስልጣን እንዲወርድ ከፍተኛ አስተዋጽኦ አበርክተዋል። ዛሬም የሚያስፈልገን የዚያ አይነት የተባበረ አገር አቀፍ የህዝብ ትግል ነው። በአሁኑ ወቅት በሰሜን የሀገራችን ክፍል እየተካሄደ ያለው የመምህራን የሥራ ማቆም አድማና ትግል ተፋፍሞ እንዲቀጥል በሁሉም የሀገሪቱ ክፍሎች ያሉ መምህራን፣ ተማሪዎች፣ ወላጆች፣ ሰራተኞች፣ ወጣቶች፣ ሴቶች፣ ወታደሮች በአጠቃላይ በሁሉም የህብረተሰብ ክፍል እንዲደገፍ አብሮም እንዲታገል በስደት የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ ጥሪውን ያቀርባል። መብታቸውን ለማስከበር የሥራ ማቆም አድማ ላይ ተሳታፊ ከነበሩት መምህራን ውስጥ 76ቱን ወያኔ አስሯል። ለምሳሌም ያህል በዋድላ ወረዳ አባኮን ሁለተኛ ደረጃ ትምህርት ቤት 26 መምህራን መታሰራቸው ታውቋል። ከነዚህ ውስጥ መምህር ወንደሰን ደምሴ፣ መምህር አህመድ ኑር፣ መምህር ሚካኤል ካሳ፣ መምህር ሲሳይ አስፋውና መምህር በእምነት በለጠ ይገኙበታል። የመምህራኑ ቤተሰቦች በችግር ላይ የወደቁ በመሆናቸው በውጪ የሚገኙ አገር ወዳድ ኢትዮጵያውያን በሁሉም መልኩ እርዳታ በማድረግ እንዲተባበሩ አስተባባሪ ኮሚቴው ጥሪ ያደርጋ ለወገነ ደራሽ ወገን ነውና የኛ ሙሽራ ሹሩፓ ሰሪ ወሰዳት አስተማሪ ተብሎ እንዳልተዘፈነ በውያኔ ስርዓት የመምህራን የኑሮ ደረጃ ምን ያህል የከፋና አሳዛኝ እንደሆነ ሰሞኑን የተከሰተው ሁኔታ በቂ ማስረጃ ነው። በአዲስ አበባ በኮልፌ ቀራኒዮ በተለምዶ ቆሼ ተብሎ በሚጠራው አካባቢ መጋቢት 1 ቀን 2009 ዓ.ም ተመረተ ከምሽቱ 2 ሰዓት ገደማ የቆሻሻ ክምር ተነዶ በመኖሪያ ቤቶች ላይ በመድረመሱ ምክንያት ቁጥራቸው ከ132 በላይ የሆኑ ዜጎቻችን እንደሞቱ የተለያዩ የዓለም አቀፍ መገናኛ ብዙሃን ዘግበውታል። ከሞቱት መሃል የብሩህ ተስፋ አንደኛ ደረጃ ትምህርት ቤት አስተማሪ መምህርት መሰሉ መንጋው ባለቤቷና 3 ልጆቿ ህይወታቸው አልፏል። ለመምህርት መሰሉ መንጋው ለቤተሰቦቿ እንዲሁም በዚያ አስቃቂ ሁኔታ ለሞቱት ወገኖቻችን በሙሉ በስደት የኢትዮጵያ መምህራን ማህበር አስተባባሪ ኮሚቴ የተሰማውን ጥልቅ ሐዘን ይገልጻል። ለቤተሰቦቻቸውም እግዚአብሔር ጽናቱን እንዲሰጣቸው ይመኛል። እነዚህ ወገኖቻችን ቆሻሻ አካባቢ ኖረው ቆሻሻ ተመግበው ቆሻሻ ተንዶባቸው ላንዴና ለመጨረሻ አሸልበዋል። በአንጻሩ ትናንት በባዶ እጅ ወደ አዲስ አበባና የተለያዩ የሀገሪቱ ክፍሎች የገቡት የውያኔ ባለስልጣናት ዛሬ ቢሊየነርና የባለ ብዙ ፎቆች ባለቤት ሆነዋል። ከወር በፊት ዘረኛው የውያኔ መንግስት አዲስ አበባ መመራን የኮንዶሚኒየም ቤቶች በጣ ተሰጣቸው ማለቱ የሚታወስ ነው። ቤቶቹ የተሰጣቸው ለስራቱ አገልጋዮች እንጂ ደመምህርት መሰሉ መንጋው በችግር አረንቋ ውስጥ ለሚገኙ እንዳልሆነ ማስረጃ ፍለጋ መጓዝ አያስፈልግም። የመምህርት መሰሉ በቂ ነው። የመምህራን ጩኸት መሰረታዊ የመብት ጥያቄ ነው። ከከፋ ኑሮ ለመላቀቅ ነው እንጂ እንደ ወያኔ መሪዎች የቅንጦት ኑሮ ለመመኘት አይደለም። በአጠቃላይ የመምህራንም ሆነ የመላው የኢትዮጵያ ሕዝብ ኑሮ የሚሻሻለው ፍትህና ርትዕ የሚሰፍነው የሕግ የበላይነት እውን የሚሆነው ወዘተ የወያኔ ስርዓት ሲወገድ ብቻ ነው። ለዚህም ቆርጠን እንታገል። መብታችንን ለማስከበር ተባብረን እንታገል። ያስቸኳይ ጊዜ አዋጁ የሕዝብን ትግል አይገታም።
Never.
የወያኔ አገዛዝ አደገኛ የቆሻሻ ክምር መብታችን ይከበር ብለው ወያኔን ተቃውመው የተነሱት ሁሉ ደማቸውን አፍሰው ይህን የገማ የገለማ ዘረኛ አገዛዝ እንዳጋለጡት ሁሉ በሰሞኑ የቆሻሻ ናዳ የገደላቸውና የቀበራቸው ከ60 በላይ ዜጎች ደግሞ የወያኔ አገዛዝ ምን ያህል ዋሾ ፍትህ አልባ ዘረኛና በዝባዥ እንዲሁም ህሊና ቢስ መሆኑን ለዓለም ሁሉ አጋልጠዋል። ኢትዮጵያ በኢኮኖሚ አደገች ተመነደገች ቻይና እንድታስንቅ ተቃረበች እየተባለ የሚለፈፈው ሁሉ ለወያኔ ባለስልጣኖችና ለባዕዳን ደጋፊዎች ብቻ የሚታይ ሐቅ ግን ሌላ መሆኑን ዓለም እንዲገነዘብ ሆኗል። ባዕዳንማ ሎሪ አገዛዝ አግኝተዋልና ማመስገን የሚጠበቅባቸው ነው። ስለ አፍሪካ ሁኔታ ምንም የማያውቀው አዲሱ የተባበሩት መንግስታት ዋና ጸሐፊ ወያኔን አወድሶ እርዳታ ይሰጠው ብሎ መማጸኑ ምንኛ ነጮቹ ኢትዮጵያን ሊጎዱ እንደተነሱ የሚያስረዳ ነው። በአፍሪካ ቀንድ ረሃብ ሰፈነ ሲሉ ሚሊዮኖች በቀጣይ ረሃብ የሚሰቃዩባትን አገር መጥቀስ አለመፈለጋቸውንም ታዝበናል። ዜጎች ከገማ ቆሻሻ ክምር ስርና ዙሪያ እየኖሩ ምግባቸውን ከቆሻሻው የሚያገኙ ከሆነ ይህች አገር ሆነ ከተማ አደገች ሊባል ከቶም የሚቻል አይደለም። ከግማሽ ሚሊዮን ሰው በላይ በአብዛኛው ህፃናትና ሴቶች መንገድ ላይ ያደሩ ባለበት ስለ እድገት ማውራት በህዝብ ቁስል ላይ ጨው መነስነስ ነው። እድገት ማለት ብዙሃኑ ከችግርና ድህነት ሲላቀቅ እንጂ ጥቂት ዘረኞች ተንፈራጠው አገርን ሲግጡ አይደለም። እድገት ማለት ሚሊዮኖች ተርበውና ተርዘው ባለበት ጥቂት ጨካኞች ዘመናዊ ሆቴሎችን ከፍተውና በሙስና ተጨማልቀው ስለከበሩ አይደለም። እድገት ማለት ውሃና መብራት የሌለው የገማ ኮንዶሚኒየም ተብዬን ሸጦ ለጥቂቶች ኪስ ማዳለቢያ ማዋል አይደለም። ያውም ነገ መሬት ቢንቀጠቀጥ ለሚንኮታኮት በኮሾ ሲሚንቶ ለተሰራ ህንጻ። የኢኮኖሚ እድገት ማለት ጥቂቶችን አበልጽጎ የብዙሃኑ አለፈላቸውን ልቦለድ ወልዶ ከዓለም አገሮች ውስጥ ከነጡት ከተሰቃዩት ደሃ አገሮች አንዱ መሆን አይደለም። በሁሉም መስክ ሲመረመር የኢትዮጵያ የኢኮኖሚ እድገት ወያኔን ለመጥቀም የተደወረ አይን ያወጣ ውሸት መሆኑ ግልጽ ነው። ቅንጣትም ለህዝብ የማይፈልዩዱ አፍሪካኖች ነጭ ዝሆን የሚሏቸውን የጉራ እቅዶች እያናፈሰ ያለው ወያኔ የጉቦ ጥሙን ያረካል እንጂ ያስገኘው ጥቅም የለም። ስንትና ስንት ግድቦች በስንት ቢሊዮን ብር ተገንብተው ለህዝብ ምንም አልጠቀሙም። የአባይን ግድብ ቦንድ ወያኔ በላው በተባለው መሰረት ሰራተኞች ደሞዝ ሳይከፈላቸው ወራት አልፈው ሲቃወሙ አፈና እየደረሰባቸው ይህ ግድብ እንኳን በዚህ አመት ቀርቶ በመጪዎቹም እንደማያልቅ ውስጥ አዋቂዎች ተላሎችን አስረድተዋል። ወያኔ ኢትዮጵያን ለመጥቀም ምንም እርምጃ እንደማይወስድ የሚታወቅ ነው። ከ480 ሚሊዮን ዶላር በላይ አወጣ የተባለውና ለቻይና የተቀመው አንድ አውቶቡስ የምታክለው የከተማ ባቡርስ ምን ደረሰባት? ወያኔ አገልጋያችን ነው ባዮቹ በአዳን አገሮች ገበናውን ሸፍነው እንደሚከባከቡት ከታወቀ ጊዜ አልፏል። መሬታችንን የሚበዘብዙት ቻይና፣ ሳውዲ ወዘተ ለምንስ ብለው ወያኔን ይውቀሱ? ለምንስ ብለው የዚህን አገዛዝ ተራ የቆሻሻ ስብስብና ክምርነት ያጋልጡ? የኢትዮጵያ ሕዝብ ማንም ጠበቃና ተከላካይ ሳይሆነው ከ25 ዓመታት በላይ ሲሰቃይ ቆይቶ ከእንግዲህ መብቴ ላስከብር ብሎ የተነሳውና መስዋዕትነትንም እየከፈለ ያለው አለ ምክንያት አይደለም። በዚሁ ልክ በአዳን የሕዝብን ትግል ለማፈን ቅጥረኞቻቸውን ታጋይ አስመስለው ማስተማራታቸውንም ሳንታዘብ አልቀረንም። ኢትዮጵያ ታታሪ ሕዝብና ሰፊ የተፈጥሮ ሀብት ያላት የድሃ ድሃ መሆኗ በጣም የሚጸጽት ነው። ላስቲክ ጫማ አድርገው ሞገውና ከስተው ተርበው ለአዲስ አበባ የበቁ የችጋር ምሳሌዎች ሳይውል ሳድር እንደ ተራበጀብ ኢትዮጵያን ቦጭቀው ወፈሩ፣ ፈንጂ ቦርጭን ያዙ አሳዩ፣ ሚሊዮኖችንም በአገርም በውጭም በባንክ አካበቱ፣ ህዝብን ከመሬቱ አፈናቅለው ራሳቸው ነጠቁ፣ ለባዕዳንም በርካሽ ቸበቸቡ። ህዝብ ተደራጅቶ እንዳይታገላቸው የህዝብን ማህበራት በሞላ በኃይል አፈረሱ። ይታገለናል ባሉት ህዝብ ላይ ይህ ነው የማይባል አፈናና ግፍ ፈጸሙ። የህዝብ መሪዎችን አገቱ፣ ገደሉ፣ የሰብአዊ መብትን ደብዛ አጠፉ። የኩሉ ሲሆን ግን የኢትዮጵያ ኢኮኖሚ ቢያንስ በ11% በየአመቱ አደገ ያሉ ሲለፈፉ ሁሉም ነገር ምትሃትና ላማለኝ በሰማይ የሆነበት ህዝብ ግን በኑሮ ውድነት ደቆ ተርቦ እንኳን የገዥው መደብ ሙክት ፍየል ሊበላ ከሆቴሎች በሚመጣ ትርፍራፍ ያውም ከቀናው ሆዱን ሊሞላ ሞክሮ ድህነቱን ተላብሶ እስከዛሬ አለ። የምን እድገት? በቆሻሻ ናዳ የሞቱት ከ60 በላይ ወገኖች የወያኔ አገዛዝ ዋና ትሩፋቶች ናቸው። ያለው አሰቃቂ ድህነት ምሳሌዎች መረጃዎች። ወያኔ ወደ ሌላ ቦታ የተረፉትን ወስጃ ሰፍራለው ያለው ያው የተለመደ ቅጥፈቱ ከመሆኑ ሌላ በዚህ ሐሳቦ መሬት ነጠቃ ሊገባ መሆኑ የሚያጠራጥር አይደለም። እስከዛሬ ሳያያቸውና ስቃያቸውን ሳይቀርቶ ነው። እውን አገር ወዳድ መንግስት ቢኖር ኖሮ ኢትዮጵያውያን ከቆሻሻ ምግብ እየፈለጉና እየለቀሙ ሊኖሩ ተገደዋል ማለት በጣም የሚያሳፍር መሆኑን ማንም አይስተውም። ወያኔና ቁንጮቹ ኢትዮጵያን አጥብቀው ስለሚጠሉ አገራችን ስትዋረድ ህዝባችን ሲሰቃይ ከበሮ ይደልቃሉ እንጂ የሚያዝኑ አይደሉም። ለኛ የኢትዮጵያ መንግስት የለም። ጨካኝ አገዛዝ ግን እውን ከሆነብን አመታት
አልፈዋል። በስልጣን ላይ ያለው የቆሻሻ ክምርና ስብስብ ጸረ ኢትዮጵያ ጸረ ህዝብ ነው። ለዚህም ነው ለወያኔ ምንም ምህረት የማያስፈልገው። ይህ ግዙፍ በደል ያልነካቸው ያልተሰማቸው ህሊና ቢሶችና ሆድ አምላኪዎች ግን ወያኔ የአገር ታዳጊ የሆነ አስመስለው ሊወያዩት ሊያብሩት ስልጣኑንም ሊያራዝሙለት ማለትም ኢትዮጵያን ከወያኔ ጋር ሆነው ሊግጡ አቆብቅበዋል። ሲያምራችሁ ይቅር ለማለት ህዝባዊ አመጹና ትግሉ ከማፋፋም ሌላ መፍትሄ የለውም። በየቆሻሻ ቦታው ጥኒ እንዳጠቃቸው ያሉትና የሚሞቱት ዜጎች በተለይ ህፃናት የወያኔን አገዛዝ ያወግዛሉ። ሞታቸው በወያኔ ላይ ከባድ ክስ ነው። መጠጊያ ቤት ኖሯቸው ራቁታቸውን መሄድ ማደር ሳይገደዱ በቂ ምግብ በልተው እንደ ወያኔ ልጆች ወደ ውድ የውጭ አገር ትምህርት ቤቶች ባይላኩም በአገራቸው የትምህርት ገበታ ተካፋይ ሆነው የህፃናትን ሳቅ ስቀውና ከሚያሳቅቅ ኑሮ ተላቀው መገኘት ሲገባቸው አገራቸው ሲኦል የሆነችባቸው ህፃናት በሞላ ወያኔን ያወግዛሉ፣ ይኮንናሉ። የበላች ብትዘፍን ያልበላች ታዝን ነውና ወያኔና ጭፍሮቹ የተንደላቀቀ ኑሮ መኖራቸው ለሚሊዮኖች ያለው ትርፍ ጸጸትና ፍዳ ብቻ ነው። አዜብ ሳሞራ ስብሃት አባይ ስዩም አባዱላ አዲሱ በረከት ብለን ከነተለጣፊዎቻቸው ሰበላዎቹን ብንቆጥራቸው ከመቶ ሚሊዮን ህዝብ አንጻር ይመንትናቸው። ያፈናውን ተቋምና ያገራችንን ሀብት ስለያዙ ግን የገዘፉ መስለው ይታያሉ። ባለፉት ወራት በጎንደር ጎጃም ወዘተ በተነሳው አመጽ ግን ልካቸው ተገምቷል። ቡካን መሆናቸውም በገሃድ ወጥቷል። ዘረኝነታቸውን አስፋፍተው በተለይ የትግራይን ህዝብ ከጎናቸው ሊያሰልፉ የጣሩትን ባብላጫው ውድቅ ሆኖባቸዋል። የአስቸኳይ ጊዜ አዋጅ አውጀው አፈናና መቃን መሳሪያቸው ማድረጋቸው ብልጠት ጥንካሬ ሳይሆን ውድቀት መጋለጥን ያሳየና እያሳየም ያለ ነው። ይህን ክደው ከትርፍራፊው ለመቀራመት የወያኔ አዳናቂና ደጋፊ የሆኑ ዜጎችና ዜግነትም የቀየሩ አደብ እንዲገዙ ከኑግ የተገኘ ሰሊጥ እንዳይሆኑ ስንመክር ቆይተናል። አሁንም ለተለጣፊው መንጋ ሁሉ ለወዳደሮች ሁሉ በወያኔ ጦር ፖሊስና አፈና ተቋም ያሉትን ሁሉ ከዘረኛው ቡድን ርቀው ከህዝብ ጎራ በጊዜ ቢደባለቁ ያዋጣል በሚል መምከራችንን ቀጥለናል። የትግራይ ተወላጆች በተለይ የዚህ አጥፊ ቡድን መጠቀሚያ እንዳይሆኑ ታሪክ እንዳይበላሽና የከፋ ነገር እንዳይመጣ እንዲጠነቀቁ አበክረን እናሳስባለን። የወያኔ መንገድ መቅሰፍትን ያመጣል። የኢትዮጵያ ህዝብ ጨዋቆ ነው በሚል ለበጣ ይህ የሚወገድ አይሆንም። ወያኔ ሊያፈርሰው በቃጣው ዋልድባም አንዳንዴ ይዘፈናል ተብሏልና አይሆንምን ብልጠት ሰበካውን ትቶ ይሆናልን ይዞ እንዳይሆን ከህዝብ ጎን መቆሙ የተሻለ ይሆናል። ምከረው ምከረው ካልሰማ መከራ ይምከረው ማለቱን አንዳንዴ ማሰቡ መልካም ነው። ህንጻ ቀለበት መንገድ ዋና ቦታ ያላቸው ቪላዎች መረን ለቆ ተንደላቆ የሚኖረው የገዢዎች የጥቂቶች የባለጌ ኑሮ ኢትዮጵያን አደገች አያሰኝም። ሚሊዮኖች አሁንም ከቆሻሻ ክምር ስርና ዙሪያ ነው የሚኖሩት። ወያኔ ኢትዮጵያን ለዚህ ዳርጓታል። አረመኔ የአገርና የህዝብ ጠላት። ወያኔ በስልጣን እስካለ ድረስ ኢትዮጵያ እና ጀግናው ህዝቧ ለስቃይና ለሞት እንጂ ለሰላምና ለብልጽግና የታጩ አይሆኑም። እንኳን ለኢትዮጵያ ለመላ አፍሪካ ጥቁር ህዝብ ሁሉ አርአያ የሆነውን የአድዋ ድል በሚገባ ለማክበር የሚያማቸው ኢትዮጵያን የሚጠሉ ባንዳዎች መሆናቸውን ሁሉም አውቋል። ለነገሩ የአክሱም ስልጣኔ እናንተን አይመለከትም ያሉን እኛ የተወለድነው ከወርቅ ህዝብ ነው ብለው በይፋ ሰድበውንስ አልነበር? ውሻ ካረጀ አዲስ ነገር መማር አይችልም እንደተባለው እነ ስብሃት ነጋና ሌሎቹ ጸረ አማራ ዘረኞች ወደ መቃብራቸው ሲያመሩ ይሻሻሉና ከጸረ ህዝብነት ሊርቁ አይችሉም። የሚመኙ ካሉ ራሳቸውን የሚያጣሉ ምናልባትም አያከርስን ያስቀደሙ ብቻ ናቸው። ፍርድ ጎደለ ድሃ ተበደለ የሚል መንግስት በትግላችን እናምጣ የተባለው ከዚህ ውጭ መፍትሄ ስለሌለ ነው። ወያኔ በወንጀል እንደቀጠለ በዚህ የተነሳም ይወድማል። ፈረስ ያደርሳል እንጂ አይዋጋም ተብሏልና ትግል በወሬና በወረቀት ሳይሆን ባሩድ በሚጤስበት ነውና ከህዝብ ጎን ሆኖ መዋደቅና የህዝብንም እጣ መካፈል መቅደም አለበት። የህዝብን ትግል መነገጃ ወይም ዝና ማግኛ አድርጎ ለመጠቀም መነሳትም የሚወገዝ ነው። ኃይል የህዝብ ነውና ለህዝብ መቆም የሚፈልጉ ሁሉ ትሁትና የህዝብ አገልጋይ ሆነው መገኘትና በትግሉ ሜዳ መሰማራት አለባቸው። ነገር ቢበዛ ባህያ ይጫንም ተብሏልና ከወሬው ቀነስ ከተጨባጭ ትግል ጨመር ማድረግ ወቅታዊ ግዴታችን ነው። አለበለዚያ ወያኔ ያዋርደናል፣ ይፈጀናል፣ ኢትዮጵያንም ውሎ አድሮ ያጠፋል። ድል ለኢትዮጵያ ህዝብ አገር አድን ትግል ውድቀት ለወያኔ መንጋ።
Yeah.